ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምናመሻችሁ አድማጮቻችን፣ ዛሬ ሰኞ መጋቢት 18 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም የተለያዩ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የአገር ጎብኚዎች ቁጥር ያሽቆለቆለ መምጣቱ ያሳሰባቸው የዮጋኒ ባለስልጣኖች የማስታወቂያ ዘመቻ መጀመራቸው ታወቀ። ለቱሪስቶች የሚደረጉ ጥሪዎችን ያዙ ማስታወቂያዎች ከመቼውም ጊዜ በላይ እየጨመሩ ይሄዱ ሲሆን ማስታወቂያዎችን ለማሰራጨት ብዙ ሚሊዮን ብር ወጪ ተደርጓል። ቱሪስቶች አገር ለመጎብኘት ሊመጡ የሚችሉት ሰላምና የፖለቲካ መረጋጋት በሰፈነበት ሁኔታ እንጂ ያስቸኳይ ጊዜ አፋኝ አዋጅ በስራ ላይ ባለበት ሁኔታ አይደለም በማለት ሁኔታውን በቅርብ የሚከታተሉ ታዛቢዎች ይናገራሉ። ኢሃዲግ በቅርቡ ባደረገው ግምገማ በውስጡ ያለው ልዩነት ይበልጥ እየሰፋ መሄዱ ጎልቶ መታየቱን ውስጥ አዋቂዎች አጋለጡ። በባለስልጣኖች ሙስና መስፋፋቱን፣ ዲሲፕሊን መጥፋቱንና በአባላቱ ዘንድ ተስፋ የመቁረጥ ዝንባሌ መታየቱን በመግለጽ መሰረታዊ ለውጥ ያስፈልገዋል የሚሉ ሲኖሩ፣ ሌሎች ደግሞ ፓርቲውን የሚያናጉ ለውጦች ከተካሄዱ ድርጅቱን ይዳከምና በመጨረሻም ስልጣን ሊያጣ እንደሚችል በመግለጽ መሰረታዊ ለውጥ መካሄዱን ተቃውመዋል ተብሏል። በወያኔ ድርጅትና ተለጣፊ በሆኑት መካከል ያለው ልዩነት እየሰፋ መሄዱን ብዙዎች ይናገራሉ። እስካሁን ድረስ በጥልቀት መታደስ የሚለው የወያኔ ታድሶ እንቅስቃሴ የባዕዴንና የወዴድን አባላት ከማባረር ውጪ የህዋት አባላትን ያነካ መሆኑም ይታወቃል።
በሶማሊያ የሚገኙ በወያኔ ባለስልጣኖች የተላኩ ወታደሮች ኤልቡርና ዲስማር ከሚባሉ ለከብተሞች ጨርሰው መውጣታቸውን በአካባቢው ያሉ የዜና ምንጮች ገልጸዋል። እነዚህ ወታደሮች በሶማሊያ የተሰማሩት በአፍሪካ ህብረት የሰላም አስከባሪ ኃይል ስር ሲሆን ለቀው የወጡበት ምክንያት ከላይ ከተሰጠ ትዕዛዝ ሳይሆን አይቀርም ተብሎ ተገምቷል። በሶማሊያ የሚገኘው የአፍሪካ ህብረት የሰላም አስከባሪ ኃይል ጦርነት የሰለቸው መሆኑና እስካሁን ድረስ በይፋ ያልተነገሩ በርካታ ወታደሮች ባልሸባብ ታጣቂዎች የተገደሉ መሆናቸውን አንዳንድ ምንጮች እየገለጹ መሆናቸው ታውቋል። ከኬንያ፣ ከኡጋንዳ፣ ከብሩንዲና ከኢትዮጵያ የመጡ በርከት ያሉ ወታደሮች መሞታቸው ሲታወቅ የኢትዮጵያው ብዛት ያለው መሆኑ ተገምቷል። በሚቀጥሉት 3 ዓመታት የአፍሪካ ህብረት የሰላም አስከባሪ ኃይልን ከሶማሊያ ለማስወጣት እቅድ የተያዘ ሲሆን በሶማሊያ መንግስት ወታደሮች ላይ ግን ሙሉ በሙሉ እምነት የሌለ መሆኑ ተጠቁሟል። የሶማሊያ ባለስልጣኖች ከፍተኛ ሙስና ውስጥ የተዘፈቁ መሆናቸውና የተለያዩ መሳሪያዎች በጥቁር ገበያ ለአልሸባብ ኃይሎች እየሸጡ መሆናቸው ተደርሶበታል ተብሏል። ለአልሸባብ መሳሪያ በመሸጥ በኩል የወያኔ ባለስልጣኖች በቀንደኝነት የሚታወቁ መሆናቸውን መዘገባችን ይታወቃል። በቅርቡ ከአስመራ አምልጦ ወደ ጎረቤት ሀገር የመጣ ኤርትራዊ ስደተኛ ለፍኖተ ዲሞክራሲ በሰጠው ገለጻ የሻቢያን አገዛዝ በሰፊው አጋልጧል። ብዙ መቶ ሺህ ወጣቶች ኤርትራን ጥለው መውጣታቸውን የገለጸው ይወጣት ከተሞች ባዛውንት የተሞሉ መሆናቸውን፣ ህዝቡ ባብዛኛው ድህነትና ብስጭት ያጠቃቸው መሆኑም ፍጹም ፈገግታ ከተለየው ፊታቸው ይነበባል ብሏል። ምዕራባውያን ባያነሱትም በኤርትራ ረሃብ መስፈኑና በሰፊው የምግብ እጥረት መኖሩ ሐቅ ነው ያለ ይህ ወጣት የኤርትራ ኢኮኖሚ ከውጭ በሚላክ ገንዘብና በመዳብ ፋብሪካው ከጠቅላላ ውድቀት ቢድንም ይህ ነው የሚባል ኢኮኖሚ አለመኖሩ ጠቅሷል። ሻቢያ በተለመደው ትቢቱ እኛ እንደ ጥቁር አፍሪካኖች የምንጠቀመው እቅዶች አይኖረንም ቢልም በጋሽ ባርካ በብዙ ሺህ ከሆላንድ የተገዛ ስጋ ማቀዝቀዣ ተቋም ከጣሊያን በ21 ሚሊዮን ዶላር ተገዝቶ የቆመው የቲማቲም ቆርቆሮ ቱቦ ላስቲክ ፋብሪካ ስራ ሳይጀምር መቅረታቸው ምሳሌ ነው ተብሏል። ባለ የሞራል ድቀት ነግ ወረራ ቢመጣ ለኢሳያስ ብሎ ማንንም አይዋጋ ያለው ይወጣት ኢሳያስ አፈወርቂ ሲሞት በጥብጥ በመኮንኖችና በሲቪል የፓርቲው መሪዎች መሃል መነሳቱ የማይቀር ነው ሲል ተቸቷል። ኤርትራ በአብዛኛው በርካታ ድጋፍ ቆመች ከመሆኗ ባሻገር የአውሮፓ ሀገሮች አምባሳደሮችና የአሜሪካን ቆንስላ ባይኑ ማየትም የማይፈልጉ አምባገነን ለጉብኝት ወደ ካታርና ሱዳን እንጂ ወደ ሌሎች ሀገሮች እንደማይሄድም ተችቷል። መሪው ፓስታ የምንበላው ኤርትራኖች እንጀራ ከሚበሉት ኢትዮጵያውያን ይበልጥ የሰለጠነን ነው ብሎ ተመጻድቆ የነበረ ቢሆንም ወያኔ ለሱዳን ከሚሸጠው ጤፍ እንደሚያስገባና የተቸገረው ህዝብ ግን ወዲ አከር ወይ ማሽላ ማጥቷል ሲል ተችቶ ኤርትራ በኢኮኖሚ አድጋለች ዲሞክራሲም ሰፍኖበታል የሚሉ የሻቢያ ጫፋሮች በህዝብ ቁስል ላይ ጮህ የሚነሰንሱ ሐሰተኞች ናቸው ሲልም ወጣቱ ስደተኛው ግዟል። ቅዳሜ መጋቢት 16 ቀን በደቡብ ሱዳን 6 የርዳታ ሰጪ ድርጅት አባላትና እርዳታ ጫነው መኪናው ሹፌሩ የተገደለ ሲሆን በአደጋው ምክንያት እርዳታ የመስጠቱ ስራ ሊተጓጎል እንደሚችል ተገምቷል። እነዚህ 4 የደቡብ ሱዳን ዜጎችና 3 ኬንያውያን የተገደሉት የርዳታ ህልጭ ነው ከጁባ ወደ ፒቦር ሲጓጓዙ የደፈጣ ጥቃት ደርሶባቸው ሲሆን አደጋውን ያደረሱት ማንነት ያልታወቀ መሆኑም ተነግሯል። የኦክስፋም ባለስልጣን ለጋዜጠኞች በሰጡት መግለጫ በደቡብ ሱዳን እርዳታ የማቀበል ስራ በጣም አስቸጋሪ ሆኖ መምጣቱን ተቆመው በዚህ አመት ብቻ 12 የሚበልጡ የርዳታ ሴክተር ሰራተኞች ተገድለዋል ብለዋል። ከ2005 ጀምሮ የተገደሉት ቁጥር 76 እንደሚበልጥ ይታወቃል። ባለስልጣኖች ባደረጉት ተጨማሪ ገለጻ ኦክስፋም እርዳታ የመስጠቱን ተግባር የሚቀጥል ቢሆንም እንዴት እርዳታ ማዳረስ እንዳለበት ይገመግማል ብለዋል። በደቡብ ሱዳን ማንነታቸው ያልታወቁ በርካታ ታጣቂዎች ያሉ በመሆናቸው ድርጅቱን የፈጸመ ግን ማን እንደሆነ ባይታወቅም አማጽያኑ የመንግስት ያሎች ናቸው በማለት ክስ አሰምተዋል።
አድማጮቻችን ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
Yeah.
ወገን በዳይ ማን ነው? መልሱ አሻማም ይሉኝታ የማያውቅ ኢትዮጵያዊነት መንፈስ የሌለበት ሀገርን ገዳይ ወገንን በዳይ የሆነ ቡድን ወያኔ ተብሎ ቢመለስ የቋንቋ ህግ የማይገድባቸው ቃላት ሁሉ ተደማምረው ብልግናውን ድንቁርናውን ቢገልጹ ጸያፍ ሊያሰኙ አይችሉም። ስለዚህም ባለጌ ወያኔ ሐማቱም እንዳለው ስድብ ወታውቄ በሚል ካልታለፈ በቀር ሙልጭልጭ ተደርጎ ሊሰደብ የሚገባው አጉራ ዘለል የሜዳ አህያ ነው። ወያኔ ለሰላማዊ ትግል ፈቃድ የለውም፣ ለጉስቁልና አይን የለውም፣ ለአቤቱታ ጆሮ የለውም፣ ለሰቆቃ አንጀት የለውም። ድፍን ነው፣ እንደፈጠረው ያለ እንደሰራው የኖረ ድፍን ደግሞ ለተግባር የሚውለው ሲፈረከስ ነው። አለዚያ ተሽሞንሙኖ ላይን ያታልላል። ከቅል ስለሚመሳሰልም ተታ ላይ ቅቤ ቀቢ አያጣም። የሰው ሳይሆን የግዑዝ ስብስብ ነውና የሰው ስቃይ አይገባውም። ግዑዝ ዕቃ እንኳ ዋጋ አለው። ድሮ ድሮ ከቆርኪም ቆርኪ ይመረጥ ነበር። የአምቦ ውሃ ቆርኪና የኮካኮላ ቆርኪ እኩል አይታዩም ነበር። ምክንያቱም የኮካኮላ ቆርኪ አንዳንዴ ነፃ ያስገኛልና ነው። የአምቦ ውሃ ቆርኪ ግን እንደ ወያኔ ማለት ነው። አፍኖ ደፍኖ ከመያዝ ሌላ ምንም የማያውቅ ዕቃ የለየለት ቆርኪ ወያኔ ማለት ያ ነው። ግዑዙን ዕቃ አሳቢ ሰው አድርገው የተጠጉት ሁሉ ከአጋም የተጠጋ ቁልቋል አድርጓቸው ሲያለቅሱ ማየት እንግዳ ነገር አይደለም። አንዳንዶቹም ባገኙት መንገድ ሁሉ እግሬ አውጪኝ ሲሉ ተስተውለዋል። እወቅ ያለው በአርባ ቀኑ ያውቃል፣ ያላለውም በድንቁርና ስም ሲምር ይሞታል። አሁን በእውነቱ ወያኔን የሚያምኑት ነው? ያም ሆነ ይህ ኢትዮጵያ የጀግኖች ድሃ ሆና አታውቅም። በየዘመናቱ የተፈጠሩት ልጆቿ ሁሉ ለአገራቸው ቀናኢ፣ ለወገናቸው ተቆርቋሪ ናቸው። ለክብሯ ሲዋደቁ ለጋ ሕይወታቸውን ሲሰዉ ኖሩ እንጂ ሽጠዋት ለውጠዋት ሲከብሩ አልተስተዋሉም። ወያኔ የኢትዮጵያን ሀብት ብቻ ሳይሆን ወጣቱንም በጎሳ በቋንቋ ከፋፍሎ ሊገዛው አስቦ ነበር። ወይ አለማወቅሽ አገርሽ መራቁ እንዲሉ ያ ሊሆን እንደማይችል ሲገነዘበው ሰርገኛ መጣ በርበሬ ቀንጥሶ አዋጁን አውጆ በመቅበዝበዝ ላይ ይገኛል። ያዋጣል፣ የሚታይ ይሆናል። አሁንም በወያኔ ላይ እምነት ያሳደሩ ካሉ ግን በጊዜ እርማቸውን ቢያወጡ ይሻላቸዋል። ለሕዝብ ተጣልቶ ሕዝብን አስኮርፎ መኖር ለየትኛውም በዓለም ላይ ለተፈጠሩ አምባገነኖች ሲበጅ አልታየም። ምላሳቸው ረጅም በመሆኑ ነፍስ ያላቸው መስለው ለመታየት በማስፈራራት በጭካኔ በመግደል መከላከላቸው የታወቀ ነው። መንግስቱ እስከ መጨረሻው ሰዓት ድንፋታውን አላቆመም ነበር። ሳዳም ሁሴን ጎራዴውን እያውለበለበ ነበር ወደ ጎሬው የገባው። ሙባረክ በቃሬዛ ሲጎተት ነው አቅሙን የለካው። ጋዳፊ ሕዝቡ ይወደኛል እያለ ነው ወደ ልብልዩ የገባው። ወያኔም ምላሱ ቢረዝም ቀፎነቱን አይሸፍንለትም። ሕዝባችን በዝባዥን ገራፊ ጨቋኝን አስወጋጅ፣ ቅኝ ገዥን አባራሪ፣ ነጻነትን አዋጅ መሆኑን ወያኔ በንቀት ዓይን ተመልክቶታል። ጊዜው ሲደርስ ጊዜው ሲመጣ ሁሉም ይገለጣል። ወጣቱ በትምህርት ተደግፎ በተመክሮ ታቅፎ የሚያካሂደው ትግል በመሆኑ ለድሉ ጥርጥር የለውም። ኢህአፓ መሠረቱ ሕዝብ ነውና ሕዝብ እስከ ተጎሳቆለ ድረስ ኢህአፓ አለ። ማንም ቢመኝ ማንም ቢሳል ኢህአፓ አይጠፋም። ከሕዝብ ቀድሞ ለመሥዋዕት ቃል ኪዳን የገባ ነውና ሕዝብን ትቶ አይሸሽም። ወጣቱም የአርበኝነት ተጋድሎን ከአባቶቹ ይማራል። አገር ገዳይ ወገን በዳይ የሆነውን ወያኔ ለማስወገድ ከጭምብል አጥላቂ ወታደራዊ አገዛዝ ወደ ጭምብል አልባ ፋሽስታዊ አገዛዝ መሸጋገሩን ያልተገነዘበ የለም። ይህን የተረዳው ወጣት እስርና ግድያ፣ ሲየልና እንግልት ቢበዛበትም ከትግሉ ፈቀቅ አይልም። መንገዱን ሊቀያየር ይችላል። በብር ድለላ፣ በዛቻ፣ በዘመድ ተማጽኖ፣ በሽማግሌ ተልእኮ፣ በካኒቴራ ሬክላም ሐቅን ደብቆ ማቆየት እንደማይቻል ወያኔ አልገባውም። ያም ሆነ ይህ ወያኔ መንኮታኮቱ የወገን ትግል ማበቡ አይቀሬ ነው። ድል ለኢትዮጵያ ሕዝብ።
ወሰዳቸው ዮያኔ ቁምጣና ወያኔን ምን ለየው? ወያኔም ዘረኛ ቁምጣውም አጭር ነው። ክሊንቶ በጥይት ተኩሰው እስረኞች ገደሉ። መረጃን ለማጥፋት የገደሏቸውን በሳት አቃጠሉ። እኚህ ሞኞች የሂትለር ወዳጆች፣ የቀለሊት ጅቦች፣ ጥቁር ጣሊያኖች፣ የሙሶሎኒ ተከታዮች ኢትዮጵያን ግጠው ግጠው አሁንም ግጠው ሸምግለው ማይጠረቁ በድንቁርና የተጠመቁ መከፋፈል የሚወዱ ዘረኝነት የተነቁ በትዕቢት በትንክት የተገቡ ያበጡ ባስተሳሰባቸው ወርደው ታች ወርደው ዘረኝነት የመረጡ የታሪክ ሾዎች ወጣኝነት የተወጉ በፍቅረ ነዋይ የናወዙ እንደ ካሮት ወደ ታች ያደጉ ወቃለው ባረባ ቀኑ ያውቃል። እናም ሸምግላችሁ አሁንም ያው ናችሁ። ዛሬም 100% ያለ ተቃዋሚ እንደናንተ ማን አለ ራሱን ሰቅሎ ራሱን ሸላሚ? አዎ የቀንጅቦች ናችሁ። ደናቁርት ጠባቦች ፋሽስቶች ያለም ቃላቶች ከቶ የማይገልጿችሁ። አየነው እኮ የናንተን ውቀት የሀብታሙን አይነት በቁም እንዲሰቃይ እስረኛ አስተደርጉት። አይተናል እኮ የሮሙናቴን ቅስሟን ሰብራችሁት የልጇ ሬሳ ላይ ቁጭ ብለይ ስትሏት ያማራናቴንም ማን ስታደርጓት የኮንሶል ልጅ ስታቃጥሉ የጋምቤላን ህዝብ ስታስኮበልሉ እናንተ ብቻ ፈጣሪዎች ሌሎች ተገዢዎች ቤተክርስቲያን ከፋቾች የካህን ካድሬዎች መስጊድ አቃጣዮች ያሰብ ቁርአን ቀሪዎች ሲኖዶስን አፍርሳችሁ በላዩ ላይ ደርባችሁ አዲስ አባሽ መስረታችሁ መጅሊሱንም ቀምታችሁ ገለልተኛ አበዛችሁ። አላዋቂ ሳሚ ሆነና ነገሩ 25 አመት ሙሉ ኖረው ሲደሰኩሩ ኢትዮጵያ ሀገረ እግዚአብሔር መሆኗን ዘንግተው በንጹህ ህዝቧ ላይ ቅርጫ ተጣጥለው ከሰሩ እንጂ መቼ ያተረፉ ቀናቸው አልፎ በቀን እያነፉ ተራ በተራቸው ቀሩ እየረገፉ። እባክህ ጌታዬ እነዚህን ደናቁርት ቶሎ መልሳቸው። ካልሆነ ግን እንደዚያኛው ባንዳ የኢትዮጵያ ጠላት እንደመለስ ዛሬ ወሰዳቸው እንደ ገብረ መድን ቀውላቸው በሲኦል ፍርድ ገጥራቸው።
ደፋ ቀና ደረስ መለስ ወጋ ነቀል። የኢትዮጵያ ህዝብ ትግል ረጅም ጉዞ የተጓዘ ብዙም መስዋዕትነት እየተከፈለ ከዚህ የደረሰ ትግል ነው። ዛሬም ከፍተኛው መስዋዕትነት እየተከፈለበት ያለም ነው። ህዝባዊና ሀገራዊ ትግል የሚቋረጥ ሂደት አይደለም። ትግል መብት በተነፈገበት ሁኔታ ውስጥ ብቻ ሳይሆን መብት በተከበረበት ህብረተሰብና በአንጻራዊ ደረጃ አደጉ በሚባሉ ሀገሮች ውስጥ ጭምር ይካሄዳል። ከዚህ በተረፈ የመደብ ቅራኔ በተወገደበት ሁኔታ የሰው ልጅ ከተፈጥሮ ጋር ግብግቡን ይከተላል። ይህ መሰሉ ግብግብ ግን ተፈጥሮን በአግባቡ ይዞ ለሰው ልጆች በሚጠቅም መንገድ ለመጠቀም እንጂ በሰው ልጆች መሃል ያለውን መደባዊ ቅራኔ ለማፍታት አይደለም። ይህ እውነት ስለሆነም ነው ህዝባዊ ትግል የማያቋርጥ ሂደት ነው የሚባለው። ትግል በራሱ በጣም ውስብስብ ነው። የውስብስብነቱ ዋና መነሻ በተቃራኒዎች መሃል የሚካሄድ ከፍተኛና ዋና ቅራኔን ከዝቅተኛ ቅራኔዎች ጋር አካቱ የያዘ በመሆኑ ጭምር ነው። ይህንን መሰል የቅራኔዎች አቀማመጥን አብጠርጥሮ አለማወቅ በቅራኔዎች አፈታት ላይ ትልቅ ተጽዕኖ ይኖረዋል። ይህ ማለትም ዋነኛው ቅራኔ በቅድሚያ ካልተፈታ ሁለተኛና ዝቅተኛ ቅራኔዎችን መፍታት ያዳግታል። ሀገራችንን እንደ ምሳሌ ስንጠቅስም ዋነኛው ቅራኔ ከወያኔ ግፈኛና ዘረኛ ገዢ ቡድን ጋር ያለው ቅራኔ ነው። የኢትዮጵያ ህዝብ ወያኔ ይገርሰስ ብሎ ለአመፅ ሲነሳ የዚህ መሆን ዛሬ በደልና ግፍ እየፈጸመበት ካለው ወያኔያዊ አገዛዝ ለመገላገል ብቻ ሳይሆን ለሚቀጥለውም ሽግግር ሁነኛ መሰረት ለመጣል የሚቻለው በዚህ ጉዞ ውስጥ የተቃዋሚዎችን የህብረት ትግል መገንባት ሲቻል ነው። በቅርብ ጊዜ ከተለያዩ ተቃዋሚ ነንባዎች አካባቢ እንደሚሰማው አመፁ ተዳክሟል፣ ወያኔ ተቆጣጥሮታል። ወያኔ እስርና ግድያውን የበለጠ ስላፋፋመ ህዝቡ ተስፋ የመቁረጥ ዝንባሌ እያሳየ ነው ወዘተ የሚሉት ተበራክተዋል። እነዚህም ተከፍተው መታየት ይኖርባቸዋል። የመጀመሪያዎቹ በእውነትም ወያኔ የሚጠሉ ቢሆኑም ያላቸው ንቃተ ህሊና ይህንን ሁኔታ የወያኔን የማጭበርበር ፕሮፓጋንዳ ለማየት ስላላስቻላቸው ነው። ሁለተኛዎቹ ክፍሎች ደግሞ ተማርን አወቅን ተመራመርን የሚሉ ቢሆኑም ሀ ለሆዳቸውና ለኢዲሞክራሲያዊ ስልጣን የሚሽከራደሙ ለባዳን ጥቅምና ተልኮ የቆሙ ወያኔን ጠግኖ በስልጣን ለማቆየት አጃቢ ለመሆን የተሰለፉ ናቸው። ንዝኛዎቹ ለጊዜው ስልጣን ላይ አይሆኑ እንጂ ከወያኔ ባልተናነሰ ደረጃ ህዝባዊ አመፁን እየጎዱ ያሉ የውስጥ መዥገሮች የብብት ስር እባቦች ናቸው። በሶስተኛዎቹ ደረጃ የሚመደቡት ባዳን የምዕራቡ አገሮች ናቸው። ወያኔ ስልጣን ላይ በነሱ ድጋፍ ቆጣ ጀምሮ በመሳሪያ አቅርቦት የሱን አፋኝና አረመኔ ፖሊሶችና የጦር ኃይሎች በማሰልጠን መጠን የለሽ የመዋለ ንዋይ አቅርቦት ሲያደርጉለት ቆይተዋል። በኢትዮጵያ ህዝብ ላይ የፈረዱት ፍርድ በዚህ ብቻ ተወስኖ የቀረ አይደለም። በነዚህ ሀገሮች የሚገኙ የሰብአዊ መብት ተቋሞች ጭምር በመቶ ሺህ ስለሚቆጠሩ በወያኔ ተላየ እስር ቤት ስለሚሰቃዩ በወያኔ ጥይት ስለረገፉ ዜጎቻችን መድረሻቸውና ደብዛቸው ስለጠፉ ወገኖቻችን ከወያኔ ግፍና ግድያ ለማምለጥ በየባሩ ሰምጠው ስለቀሩ ወጣት ልጆቻችን በየአረብ ሀገር በዘይት እየተከተሉ በካራ ስለሚታረዱ እህቶቻችን ሲያወሩም ሆነ ሲያወሱ አይሰማም። ሰው እንደ ሰባዊነቱ በሰውነቱ መከበር እንዳለበት በየትምህርት ተቋሞቻቸው በየዩኒቨርሲቲዎቻቸው ጭምር የሚሰበክ ቢሆንም ስለ ሀገራችን ህዝብ በወያኔ አማካኝነት መብቱ መጓደሉና መረገጡ የዜና ማሰራጫዎቻቸው ጭምር ሲተነፈሱ አይሰማም። መንግስቶቻቸውም ጭምር በምዕራብ አገሮች እየተደገፈ ዳር የደረሰ ህዝባዊ አመጽ የተሳካበት ዴሞክራሲ እውን ሆኖ የታየበት የታሪክ ዘመን እስካሁን አልታየም። የአረብ አገሮችን የቅርብ ጊዜ አመጽ እንዴት እንዳሰናከሉት፣ የላቲን አሜሪካን የግራ አመጽና እንቅስቃሴ እንዴት እንዳከሸፉት፣ የእምዬ አፍሪካን አገሮች በአምባገነን ገዦች እንዴት እንዳጥለቀለቋት ማየቱ ብቻ በቂ ነው። ዲሞክራሲያዊ ስርዓትን መደገፍማ ለነሱ ምን ይጠቅማል? እኛም አውቀናል ጉድጓድ መሰናል ያልነው ገና ከጥንቱ ነው። ህዝባዊ አመጽ የድሆች አመጽ ነው ያልነው ገና ከጅምሩ ነው። ለነሱ ለምዕራቡ ጥቅም ማስጠበቂያ የሚሹት አምባገነናዊ ስርዓትን ነው። በአራተኛ ደረጃ የሚጠቀሱት ጸረ ህዝባዊ አመጽ ክፍሎች ጠባቦችና ትምክተኞች ናቸው። አንድ የፖለቲካ እንቅስቃሴ እኔ ካንተ እሻላለሁ ወይም እበልጣለሁ የሚል ጉንጭ አልፋ ንትርክ ውስጥ ከገባ አቋሙን መመርመር ተገቢ ነው። ብልጫውን ደግሞ በትግል ታሪኩና ለትግሉ ካለው የዓላማ ጽናት አኳያ ማቅረብ ከፈለገም ይህንን መመርመር የሚገባው ግዴታ ነው። በእኛ አመለካከትና እምነት ግን ጥበትና ትምክት ህዝባዊ ትግልን ጎጆዎች ናቸው። ሁለቱም የጽንፈኝነት አመለካከት ህዝብን በዴሞክራሲያዊና ሀገራዊ አመለካከት አያዩ። መስፈርታቸውም ሆነ አቋማቸው የኔ ብሔር የበለጠ ተጨቁኗል፣ የኔ ብሔር አባል ብዙ ነው፣ የኔ ብሔር የመማር ዕድል ተነፍጓል፣ ለመሬትና ማዕድናት በብዛት ያሉት በኔ ክልል ነው ወዘተ፣ ዝርዝሩ ብዙ ነው። የአንድን ህዝብ እኩልነት ከፈለግን ደግሞ በህዝቦች እኩልነት ላይ ተመሰረተ ሀገራዊ ሉዓላዊነትን በቅድሚያ መቀበል ግዴታ ነው። የሀገርን ሉዓላዊነት ሳይቀበሉ ለህዝብ እኩልነት መቆምና ለዴሞክራሲ መታገል የሚታሰብ አይደለም። ዛሬ በሀገራችን ያለውን ሁኔታ ስናየው ሁሉም ጠባቦች ግን ለዴሞክራሲ እንታገላለን ይላሉ። የሀገር ሉዓላዊነት ባልተከበረበት ዴሞክራሲ መታገል ምን ማለት ነው ብለን ስንጠይቃቸው እንደ ሰጎን አናታቸውን ጉድጓድ ውስጥ ይቀብራሉ። ሁሉንም አሞኝቶ ለግንጠላ መንገድን ማዘጋጀት ይሏል። ይህ ነው ለሁሉስ በዚህ መስመር ለመጓዝ ማን ፈቀደላችሁ? ህዝቡስ በየትኛው ጉባኤ መረጣችሁ ሲባሉ አሁንም መልሱ ዝምታ ነው። ህዝብ በአጠቃላይ ግን ለመብቱ መሟላትና ለሀገራዊ ነጻነቱ ትግሉን ቀጥሏል። ትግሉን ያቋረጠበትም ጊዜ የለም። ባለፉት የታሪክ ዘመናትም በጋራ ታግሎ በጋራ የሀገሩ ነጻነት አስከብሯል። ዛሬም ወያኔን እየታገለ የሀገሩ ነጻነትና ዴሞክራሲያዊ መብቱን ለመቀዳጀት በጋራ እየተፋለመ ነው። ከዚህ ህዝብ መዋለዳችን ያኮራናል እንላለን። ከጎን ቆመን እንታገላለን። ወደፊትም በዚሁ መንገድ እንቀጥላለን። እስከ ዛሬም የተጎዳችው ኢትዮጵያችን ነች እንጂ አንድ ጎሳ አይደለም። የጎሳን መጎዳትና አለመጎዳት ማሳመን ያስቸግራል። ለኢትዮጵያ ሕዝብ ግን ኢትዮጵያ ጥያቄ ስር ገብታ አታውቅም። በሰሞኑ ተቋሚ ነን በሚሉ ሰፈር እየተራገበ ያለው ወሬ ወያኔ እያደረ እየጠናከረ የበለጠም ሕዝብን እየፈጀ በመምጣቱ አመጹ ተዳክሟል፣ ሕዝቡም በአመጹ ቀጣይነት ላይ ተስፋ እየቆረጠ መጥቷል የሚል ነው። በቂ የንድፈ ሐሳብ ግንዛቤና መሰረት ያጣ አባባል ሆኖ ነው እንጂ የሕዝብ አመጽ አንድ ጊዜ ከጀመረና ሰፊውን ሕዝብ ከዳር እስከ ዳር ሊያነሳሳ ከቻለ የሚቋረጥ ጉዳይ አይደለም። አንድ ጊዜ ቀዝቀዝ ሌላ ጊዜ ሞቅ እያለ ወደ ነበልባልነት መለወጡ አይቀሬ ነው። ታጋይ ክፍሎም ደፋ ቀና ደረስ መለስ ወጋ ነቀል እያለ ዛሬ ጠንካራ መስሎ የሚታየውን ጠባብና ዘረኛ ጸረ ኢትዮጵያ የወያኔ ቡድን እየመነመነ ወደ ከርሰ መቃብር መወርወሩ አይቀሬ ነው። ዛሬ የአመጹ ቀዳሚ ተግባሮች ምን መሆን አለባቸው? ዛሬ አመጹ ያለበትን ደረጃ ስንመረምር ወሳኝ ጊዜ ላይ መድረሳችንን መገንዘብ ከባድ አይሆንም። በዚህ መሰሉ ጊዜም ትክክለኛ የስትራቴጂና የታክቲክ መንገድ መከተል ደግሞ ግዴታ ነው። የዓለም ህዝቦች ታሪክ እንደሚያሳየን ስትራቴጂና ታክቲክ ተለያይተው የሚታዩ አይደሉም፣ በብዙ መንገድ የተያያዙና የተሳሰሩ ናቸው። በአንዳንድ አገሮች ትግል በገጠር ይጀምራል፣ በሌሎች አገሮች ደግሞ በከተሞች ይጀምራል። ሁልጊዜ ግን አመጹ በከተሞች ተገባዶ ያልቃል። በዋናነት ዋናው ከተማ ሲያዝና ጨቋኝና ግፈኛው መንግስት ሁኔታውን መቆጣጠር ተስኖት ከፖለቲካው ወንበር እንዲወርድ ሲገደድ ማለት ነው። የጨቋኝ ገዢዎች ከስልጣን መሰናበት በሁለት መንገድ ሊታይ የሚችል ነው። የመጀመሪያና የሚመረጠው መንገድ ጨቋኝ ገዢዎች ፈቃደኝነትን አሳይተው ሽግግሩ በሰላም ሲያልቅ ነው። የዚህ መሆን በቀጣይነት የደም መፍሰስን የንብረት መውደምን ያስወግዳል። የዚህ መሆን ግን ብልህነት ለሀገርና ለሕዝብ አሳቢነትን ከሁለቱም ወገን የሚጠይቅ ነው። ወያኔ ለሕዝብም ሆነ ለሀገር አሳቢነት ሲፈጠርም ጀምሮ በገደማው ያልደረሱ ለሱ ባድ ሆነው የኖሩ ናቸው። ከምስረታው ጀምሮ ኢትዮጵያና ሕዝቦቿን አምሮ የሚጠላና የሚፈራም እርኩስ መንፈስ በምድር ላይ በብቸኝነት የቀረ ሳጥናኤል ነው። ወያኔ ከምስረታው ጀምሮ ያለውን የቆሸሸ ታሪኩን ብንቶ ስልጣን ላይ ከወጣ ጀምሮ የሰላምን በር ዘግቶ ኑ ሞክሩኝ እንዳለ ነው። ዛሬ ጊዜው ቀንህን ጠብቅ እንሞክርሃለን ለሚሉት በአማራጩ ብቸኛ መንገድ ላይ የምንመክርበት ወቅት ነው። ይህም ሀ በትላልቅ ከተሞች ያለውን ሕዝብ ማደራጀት። ማንኛውም ሕዝባዊ ትግል ከታለመው ዓላማ ለመድረስ መደራጀት እንዳለበት ግልጽ ነው። በሌላው አኳያ መደራጀት ንቃትና ስነ ምግባር ዲሲፕሊን የተያዙ ናቸው። የሚደራጀው ሕዝብ ብቻ ሳይሆን የሚያደራጁት ድርጅቶችም ትግሉ በደረሰበት ደረጃ የበለጠ መደራጀትና በማንበብና በመወያየት ንቃተ ህሊናቸውን ማሳደግ ይጠበቅባቸዋል። ውስጣዊ አለመግባባቶችን በአግባቡ ለመፍታት በራሱ የንቃተ ህሊናን እድገት የሚጠይቅ ነው። ድርጅታዊ ሚስጥሮችን፣ ሰነዶችን በአግባብ በጥንቃቄ መያዝ፣ የሚገባቸውን ንብረቶች ሁሉ በአግባቡ ለመያዝ ስነ ምግባራዊ እድገትን ጠያቂ ነው። ለ የመታጠቅና የማስታጠቅ ጥያቄ። ኢትዮጵያን ከውስጥም ሆነ ከውጭ ጠላት መከላከል የሚጀምረው እዚያው ኢትዮጵያ ውስጥ ነው። ለዚህ መሆን ህዝብን በሞላ የሚያጠቃልል ብሔራዊ ስትራቴጂ ያስፈልጋል። ሰፊው የኢትዮጵያ ህዝብም ሐቀኛ ተቋሚዎች ወያኔ ካለመሳሪያ ከስልጣን እንደማይወገድ ከተገነዘቡት ቆይቷል። በተቻለ መጠን ህዝብን ማስታጠቅ ወሳኝ ነው። በከተሞች መሳሪያ በየቦታው ማከማቸት ያስፈልጋል። ይህ መሆን ያለበት በድርጅት አባሎች እጅ ነው። ዛሬ እንደሚታየው በገጠሩ የመሳሪያ ግብግብ እየተፋፋመ ነው። ለገጠር ትግሉም ተጨማሪ መሳሪያ ማስገኘት ከወያኔ ጋር ያለውን የኃይል ሚዛን ማዛባት ይቻላል። የተለያየ አመለካከት ተቋም ነን በሚሉት ሰፈር የሚሰማ ቢሆንም የኢትዮጵያ ህዝብ ከወያኔ ጋር የገጠመውን ግብግብ በድል መወጣቱ የማይቀር ጉዳይ ነው። ድል ምን ጊዜም የሰፊው ህዝብ ነው። የኢትዮጵያ ህዝብ ያቸንፋል።
ዲሳመት ዘመን ሲደፈደፍ እንደተዳፋጠዋ ሙላት የነበረው እንዳልነበር ሆኖ ሐሰት ጉልበታችሁ ሁሉ አድሮ ቢያስተብት ትምህርት ባላችሁ ተጋባና በተገዢዎች ያምሮ ክልል ነጋሪት አስጎስሞ ገብር ገብር ቢል ውጥናችን ሰምሯል በሚል ፌሽታ አንገት ቀና አድርጋችሁ በምስራቅ ጫፍ ላገር ገደልን እያላችሁ የደም ዋንጫ ያጋጫችሁ ይክፋችሁ ከርፋችሁ እንጂ እርሷስ አልሞተችላችሁ። እርግጥ እንደዛሬው ደመናው ሲበረታ ሲያይል ሰው በጥርጣሬ ተኮርኩዶ ገና በቀን ሲጨላልም እውነት አቅም ርቆት አሸለቦት ቢገኝም ሲያንቀላፋ ይዳፈን ይሆን እንጂ በየሰው ልብ ተቀጣጥሎ እስኪፋፋ ይሞታል ማለት ዘበት ነው። ኢትዮጵያዊነት እንደ ወይራ ዛፍም ያደር ይደራል እንጂ መቼም አይጠፋ። እንዳይበቃ በዘር ማሽሞር ገጻችሁን ባልመሰለ መዛበቱ ግብዝ ነጮች በጥቁር ዘር ላይ ሲዶልቱ በመርዝ ጋዝ የዶር ዝናብ ኢትዮጵያዊነት አበቃለት ያላችሁ ሙሶሎኒ ግራዚያኒ አገር በቀል ወዶ ገቦች የምስር ወጥ ብኩርናን ያሸጣችሁ የተዋራጅ ተፈጥሯችሁ እንክት ይበል የኢትዮጵያ ልጅ ሰበር ነው ስትሉ ስትጠረጋችሁ የኢትዮጵያ ምድር ከጥንት ጠዋት የታደለ የነጻነት ምስጢር ጓዳ ከየደጁን ጥይት ሲያርሰው ኑሮ በቦምብ ሲፈነዳ የሳር ቤቱን ስትለኩሱ መቅደስ ደጁን ስታረክሱት ከቶ አያጣ ወጥቶ አዳሪ ጠይም ዘግና ካምባ አናት ባለ ዘገር ባለ ለበን ባለ መውዜር አባ ኮርማ አባ ኮስትር አባ ጨብሳ አባ ስበር እንደ ቃሉ የተኮሰው ጥብ የማይል ድረት ግንባር ሳይተረትር እንቸር ሲል ከጉርባው ጫፍ ሲወረወር ካይናችሁ ስር እጃችሁን በትዕግርምት እያስጫነ ካፎቻችሁ ማርያም ያውጭኝ ውሃ ውሃ ያሰኛችሁ በደም ፍሳሽ በሥጋው ምርግ የአጥንቱን ጡብ እያኖረ ኢትዮጵያን የአይኑን ብሌን የትውልድ ውርስ አደራውን አረንጓዴ ቢጫ ቀይ አርማው ከአድማስ ጥጋት እያሰረ ደም አጥሞ ድል ሸላልሞ ለዓለም ዓለም አነበበ። ኢትዮጵያ የእኛ ማማ ለአገር ሁሉ የንባውራ ወደር የለሽ ውብ እመቤት የአዳም እናት የሔዋን ቤት ከማለዳው ህልውና ፈተና ህልቁ የለሽ ወይ መሳፍርት ያልተለያት መዓት ፍዳ አናት ባላት በጠይም ገጽ የሚዘውር ሽብር አውራጅ ስውር መቅሰፍት በግፍ ቄራ በደራው ቀን ልጆች አራጅ ያ ግፈኛ በሌት ተገን ፍጡር ዘንጣይ ገላን ቀዳጅ ይህ ዘረኛ አንዱ ገዳይ ሌላው ፈንጋይ ይህ አስገንጣይ ያ ተገንጣይ ተረባርበው አናት ባላት ፈረሽ አልዋት አዎ ፈረሽ ተናር ሻልዋት ካብን ደንቧይ ክብሯን ንደው ቅርሷን ገፈው በአገር ቅርጫ ተሸልመው በአደባባይ በዚያሽ ቅጽበት የዘመን ግፍ ዋንጫው ሞላ ከአይኖች ኩሬ እምባ ደርቆ ደም ተሞላ የጠይም ፊት ጥውልግ ውብ ጉንጭ በልህ ቀላ የሕዝብ ልጅ እንዳባቱ እንደናቱ ደግሞ እንዳቅስ እንዳጎቱ ግፍርኔ ባይ ከሞት ጋር ተዳፋሪ ሞት ለምኔ ለአገር ክብር በአገር ፍፋ ወጥቶ አዳሪ ከግፈኞቹ ተቆራቃሽ ለነጻነት በአዲስ ትውልድ ዘመን ተራ እጅ ለእጅ ተያይዞ ባሻፈረኝ እያቅራራ ይዋ በአዲስ ዓመት ባመፅ ንጋት ፍንትው ባለው መልካም ብራ በሳቅ ለበቅ ባንዳን ገርፎ አረብ ፍራት ከጓዳቸው እየዘራ ከሰሜን ጫፍ ምዕራብ አፋፍ ከደቡብ ደፍ ምዕራብ ምስራቅ ጫፍ ወጣት ጀግናሽ ጀግኖች ጠራ ማቅ ያጥልቁ ከሃዲዎች በጽያፍ ግብር የደለቡ የሙቅ ጓዳሽ ቅምጥሎች ከሚበሱ ገመናሽን ያረከሱ የጎሳ ዛር ልክፍተኞች ሞት ለነሱ በሰው ልጅ ደም ለከረፉ ፍል ፍዋኖች
ወያኔ ምን አጠፋ ለሚሉ መልሱ ኢትዮጵያዊነት በሚል ርዕስ አቶ አምሮ በለጠ ከአዲስ አበባ። የወያኔ የግፍ አገዛዝ በኢትዮጵያ ሕዝብ ላይ በመሳሪያ ኃይል ከተጫነ ይኸው 26ኛ ዓመትን ሊያስቆጥር በወራት የሚቆጠሩ ጊዜያት ይቀሩታል። የወያኔ የ26 የግዛት ዘመን ለብዙሃኑ የኢትዮጵያ ሕዝብ የስቃይና የመቅሰፍት ዘመን ሲሆን በጥቂት የወያኔ ገዢዎችና በዙሪያው በተኮለኮሉ ጀሌዎቹ ደግሞ አዎ የፍሳሐ ዘመን ሆኖላቸዋል። የኢትዮጵያ ሕዝብ በተለያዩ ጊዜያት የወያኔን አገዛዝ ታግሏል። የኢትዮጵያ ሕዝብ ለሚጠይቀው የነጻነትና የዲሞክራሲ ጥያቄዎች ምላሹ ግድያ፣ እስራት፣ የቁም ስቃይን መስጠት እንደሆን 1997 ዓ ምና የ2008 ዓ ም ወያኔ ለኢትዮጵያ ሕዝብ የሰጠው ምላሽ ለአብነት መጥቀስ ይቻላል። ለዚህ ጽሑፍ መነሻ የሆነኝ በዚህ በያዝነው ታህሳስ ወር 2009 ዓ.ም ወያኔ የፓርቲ አባሎችን በዚሁ በመዲናይቱ አዲስ አበባ በሁሉም ወረዳዎች ስብሰባ ጠርቶ ነበር። የወያኔ፣ የባዴን፣ የኦሆዴድ፣ የድህዴን አባላትን ለየብቻቸው ሰብስቦ ነበር። የስብሰባው ዓላማ በ2008 ዓ.ም በተለያዩ የሀገሪቱ አካባቢዎች የተካሄዱ ሕዝባዊ አመጾችን በማውገዝና በማንቋሸሽ ላይ የተመሰረተ እንደነበር መረዳት ተችሏል። ከህወሓት ወያኔ በስተቀር በባዴን በኦህዴድና በድህዴን ስብሰባ ላይ የወያኔ አባላት በበላይነት በተቆጣጣሪነት ተመድበው እንደነበረም ልብ ይሏል። እርግጥ ነው በተወሰኑ ወረዳዎች እስከ መቼ የእናንተ ተገዢ ሆነን እንኖራለን ውጡልን የሚል የከረረ ተቃውሞ ከተሰብሳቢው በስብሰባው አዳራሽ እንደሰጧቸው ማወቅ ተችሏል። በዚህ ስብሰባ ላይ በአወያይነት የተመደቡ 3 ካድሬዎች ሲሆኑ የባዴን ካድሬ ያማራውን የወዴት ደግሞ የኦሮሞን ህዝብ እንዲያንቋሽሹ በመጨረሻም የወያኔው ካድሬ መደምደሚያ እንዲሰጥ ነበር የተደረገው። ወያኔ ስልጣን ከያዘና ኢትዮጵያን ያፈረሰ ህዝቧን ለስቃይ መዳረጉ ለዓለም ህዝብ ካናኘ በኋላ የኢትዮጵያ ህዝብም ወያኔን በአላማውና በተግባሩ ከህዝብ ከተተፋ በኋላ በየመድረኩ ወያኔ ኢትዮጵያና ህዝቧን ምን በደለ? መስዋዕትነት ከመክፈል ያለፈ በ2008 ዓመተ ምህረት በኦሮሚያም በኦሮሚያና በአማራ ክልል በተደረጉ ህዝባዊ አመጾች የትግራይ ተነጥሎ ለምን የጥቃት ኢላማ ይሆናል? በአዲስ አበባው የአባላት ስብሰባ ላይ መነሳቱም አሳዛኝም አሳፋሪም ነው። ከዚህ ላይ የወያኔ አባላት ለመሰሪያ ዓላማዎች ግብ ሲል የትግራይን ህዝብ ከመላው የኢትዮጵያ ህዝብ ለመነጠል የሚያደርጉትን መፍጨርጨር ከንቱ ድካም መሆኑን መረዳትም ማስረዳትም ወቅቱም ይጠይቀው አብይ ጉዳይ መሆኑን መረዳት ይገባል። የኢትዮጵያ ህዝብ ጸቡ ከወያኔና ከስርዓቱ እንጂ ከትግራይ ህዝብ ጋር ጥላቻም ጸብም የለውም። በዚህ ዘመን ላይ ሆኖ ወያኔ ለኢትዮጵያ ህዝብ መስዋዕት ሆኖ ለዚህ ከማብቃት ሌላ ምን በደለ የሚል ጥያቄን ማንሳት ስህተት ብቻ ሳይሆን ወንጀልም ነው። የኢትዮጵያ ህዝብና ወያኔን አምርረው የሚታገሉ ተቋሞች ወያኔ ጸረ ኢትዮጵያና ጸረ ህዝብ ነው ሲሉ እንደ ወያኔ ጭፍን አፍቃሪዎች ጭፍን ጥላቻ አድሮባቸው ወይም ተጸናውቷቸውም አይደለም። የወያኔ እኩይ አላማዎችና ተግባራቶች ለኢትዮጵያ ሀገራችን ጸር በህዝቧ መቅሰፍት በመሆናቸው እንጂ ወያኔ ለኢትዮጵያ ህዝብ መስዋዕትነት ከፍሎ ከዚህ ከማድረስ ያለፈ ምን አደረገ ጥያቄ የሚያነሱ ወያኔ በ1967 ዓመተ ምህረት ሲተነሰስ ጀምሮ ጸረ ኢትዮጵያዊነቱን በሰነድ አስፍሮና አስረግጦ ወደ ደደቢት በረሃ የገባ መሆኑን ክርክር የሚከፈትበት ጉዳይም አይደለም። የመጀመሪያው የወያኔ ጸረ ኢትዮጵያዊነት መግለጫው በማኒፌስቶ ሰነዱ ላይ ትግራይን ከኢትዮጵያ አስገንጥሎ ነጻ ሀገር እመሰርታለሁ አቋሙ ነበር። ሁለተኛው የዚያ ዘመን የወያኔ ጸረ ኢትዮጵያ ተግባር የሻቢያ ፍጡርነት ተላላኪ መሆኑ ነበር። ተላላኪነትና ቅጥረኝነቱም ለሻቢያ ለማሳየት ስል የኤርትራን ጥያቄ ቅኝ ግዛት ጥያቄ ነው ብሎ የፈረመና መተማመኛ የሰጠ በታኝና ጎጠኛ ድርጅት እንደነበር እንዴትስ ይረሳል? ወያኔ ትግራይን ከኢትዮጵያ አስገንጥሎ ትግራይን ነጻ ሀገር አድርጋለሁ የሚል ከነበር ዛሬ ለምን ኢትዮጵያን እገዛለሁ እያለ ሀገሪቱን ለምን በጥፋት ይዳርጋል የሚል ጥያቄ ገራገር መሳይ ጥያቄ መነሳቱ አይቀር ይሆናል። በተለይም የወያኔ ከንቱነት በውል ማጤን የተሳናቸው ወገኖች ወያኔ ዛሬ የኢትዮጵያ ገዥ የሆነበት ሚስጥር የተመቻቸው ወታደራዊ ድርቅ ከ1977 እስከ 1980 ዓመተ ምህረት ባሉት ጊዜያት በወታደራዊ ማፈግፈግ ስም ለወያኔ አስረክቦ በወጣበት ወቅት ነበር። ወታደራዊ ድርቅ በታሪክ ተጠያቂነት ጎልቶ ከሚወጡበት የተሳሳተ ውሳኔዎችና ተግባራት በዋነኛነት ተጠቃሽ ከሚሆኑት ውስጥ ይህ ውሳኔ አንዱ ነው። ወታደራዊ ድርቅ ለወያኔ አስከፊ አገዛዝ አመቻችቶ ኢትዮጵያና ህዝቧን አስረክቦ ከሚያስብሉት ርካሽ ተግባራቶች ውስጥ ይህ ውሳኔ ተጨባጭ ማረጋገጫ ነው። የወያኔ የኢትዮጵያ ገዥነት ሳይታሰብ በተገኘ ድንገተኛ ድልና ድንጋጤ የተወሰነ ደመነፍሳዊ ውሳኔ እንደነበር ቢነገርም ያኔ ሰርቶበታል። የዚህ ውሳኔ ዋና ዋናዎቹ ተዋናዮቹ ደግሞ ኢትዮጵያና ህዝቧን በመጥላት የሚታወቁት ስብሐት ነጋ፣ መለስ ዜናዊ፣ ስዩም መስፍን፣ አባይ ፀሐይ ወዘተ ነበሩ። እነ ስብሐትና መለስ ዜናዊ በዛን ወቅት ትግራይን ገንጥሎ እንደ ሀገር ማወጅ ውስብስብ ችግሮች ለከፍተኛ ችግር እንደሚያጋልጣቸው ከተረዱ በኋላ ነበር የሚያወዱትንና የሚጠሉትን ኢትዮጵያዊነት እንዲያነሱ ያስገደዳቸው። የኢትዮጵያና ኢትዮጵያዊነት እንብርትና የታሪክ አሻራውን ትግራይ ገንጥሎ ማወጅ ለሶስት ዋና ዋና ችግሮች እንደሚዳርጉ መረዳታቸው ነበር የውሸት ኢትዮጵያዊነት ካባ እነ ስብሐት የደረቡት። የመጀመሪያውና ትልቁ ችግር እንደ ሀገር ዓለም አቀፍ እውቅናን ማግኘት አስቸጋሪ መሆኑ፣ ሁለተኛው ትግራይን እንደ ሀገር የሚያቆም የኢኮኖሚ አቅም ደካማ መሆን ሲሆን፣ ሶስተኛው ደግሞ ትግራይ እንደ ሀገር የማቆም ከንቱ አባዜ ከውስጥና ከውጭ የሚነሱ ተቋማት ዘላቂ ሰላም የማያስገኝላቸው መሆናቸውን በማጤን ነበር። የወያኔ ቱባ ባለስልጣኖች እነዚህንና መሰል ችግሮች ሊገጥማቸው እንደሚችል ከተረዱ በኋላ የኛ የበላይነት የተረጋገጠላትና የኛን ኢትዮጵያ መስርተን ጥቅማችን ማስከበር ማረጋገጥ ከቻል ወደ ኢትዮጵያ ውጊያችን እንቀጥል ከሚል ድምዳሜ ደረሱ። ለዚህ ደግሞ ሁለት አበይት ተግባራት መፈጸም እንዳለባቸው ከስምምነት ደረሱ። የመጀመሪያው ተግባር አድርገው ትኩረት ሰጥተው የነበረው ትግራይ ከኢትዮጵያ እንገነጥላለን እያሉ በ17 ዓመታት ሲያስተምሩት የነበረውን የትግራይ ህዝብ ድጋፍና አቋምን አገኘን የሚል የውሸት ድራማ መተወን ነበረባቸው። ለዚህ ደግሞ ዝዋይ ጉባኤ መጥራት ነበር። በትግራይ ውስጥ የነበሩ ደጋፊዎቻቸው ጉባኤ ጠሩ። የደነትና ሰላም የኢኮኖሚና አቅም ደካማ መሆንና የውቅና ጉዳይ ሌሎች ጉዳዮችን ተደረው በድርጅት ስራ ካሰመኑ በኋላ ወደፊት ውጊያውን እንድንቀጥል የህዝብ ግፊት መጣብን የሚል ማስመሰያ ወደ ተዋጊ ኃይላቸው ቁልቁል ወረወሩት። ሁለተኛው የወያኔ የተግባር ክንውን ወደ አማራው ኦሮሞውና ደቡብ ኢትዮጵያ ሲገባ እንደ ምርኩዝና እንደ በቶን የሚያገለግሉትን የብሔረሰብ ድርጅቶችን መጣፍቀፍና በግንባር ስም መያዝ ነበር። የዚያን ዘመኑ ይሄድን የዛሬው ባዲን የኦሮሞ ኦህዴድና የደቡብ ኦህዴድን አፈታተር የኢህአዴግ ግንባርነት ምስጢሩ ይኸው ነው። እነዚህ የወያኔ አገልጋይ የሆኑ የብሔረሰብ ድርጅቶች በኢትዮጵያ ህዝብ ዘንድ ተለቃፊ የሚል መጠሪያ የተሰጠበት ምክንያትም ይኸው ነበር። ወያኔ እነዚህን ሁሉ ጉዞዎችን ካለፈ በኋላ በታክቲክ ደረጃ ኢትዮጵያንና ኢትዮጵያዊነትን ይዞ በስትራቴጂ ደረጃ ደግሞ ጸረ ኢትዮጵያና ጸረ ኢትዮጵያዊነት በውስጡ ሰንቆ በ1983 ዓመተ ምህረት ወደ ስልጣን ማማው ተፈናጠጠ። አሁንም እደግመዋለሁ፣ ወያኔ ባጭር ጊዜ ፕሮግራሙ የማይወደውንና የሚጠላውን ኢትዮጵያንና ኢትዮጵያዊነትን ለጊዜያዊ ጥቅም ሲል የያዘ ቢመስልም የረጅም ጊዜ እቅዱ ኢትዮጵያን ማፈራረስና ህዝቧን መበታተን ነው። ድህረ 1983 ዓመተ ምህረት የወያኔ ተግባራት ኢትዮጵያን በማፈራረስና ህዝቧን በመበታተን ላይ ያነጣጠሩና ያለሙ መሆናቸውን መካድ ትልቅ ስህተት ነው። ጭፍን የወያኔ አፍቃሪዎችና የመሸባቸው ካድሬዎች ወያኔ መስዋዕት ከመሆን ያለፈ ምን በደላችሁ ሲሉን የኔ ባይነ ደረቅ መልሶ ልብ ያደርቅ ይያልን። ድህረ 1983 ዓመተ ምህረት የወያኔ ጸረ ኢትዮጵያዊነትና ጸረ ኢትዮጵያ ይሁላችሁ ልንላቸው ግድለናል። ወያኔ ቅድመ 1983 ዓመተ ምህረት የኤርትራ ጥያቄ ቅኝ ግዛት ጥያቄ ስለሆነ መፍትሄው መገንጠል ብቻ ነው እያለ ሲያንቀረቅረው የነበረውን የወረቀት ላይ ሰነዱና ያንደበት ልሳኑን ወደ ተግባር የቀየረበት የስልጣን ዘመኑ ነው። ለዘመናት በወንድማማችነትና በእህትማማችነት የኖረን የኤርትራና የኢትዮጵያን ህዝብን በማይመረጥ ምርጫ ባርነት ወይስ ነጻነት የሚል ያለያየ ጸረ ኢትዮጵያና ጸረ ኤርትራ የሆነና በተኩላ የሚመስል ቡድን ነው። ኢትዮጵያንም ያለ ባህር በር የምትኖር ሀገር አደረገ። ይኸው የወያኔ ውሳኔ በኤርትራና ኢትዮጵያ ህዝብ ዘላቂ ሰላምን ከማምጣት አንጻር የቃኘው መፍትሄ ሳይሆን የጠበኝነት ውሳኔ ነበር። ኤርትራን ከኢትዮጵያ የመገንጠል የወያኔ ተግባር የጠላትነት ውሳኔ ነው ከሚያስብሉት በርካታ ሂደቶች ውስጥ ለይስሙላ ቢሆን በህዝብ ተመርጫለሁ የሚል ማስተባበያ እንኳን መስጠት በማይችልበትና ገና የሽግግር መንግስት ነኝ በሚልበት ጊዜ ሆኑ ምስጢር ነው። ወያኔ ግዛትን የማፈራረስ ህዝብን የማለያት አባዜው ድህረ 1983 ዓመተ ምህረት በኤርትራ ብቻ ተገድቦ የቆመ ጉዳይ አይደለም። ከጎንደር ወደ ሱዳን ከህዝቡ ቅና ውጪ እንዲካለል የተደረገ መሬትም የወያኔ ኢትዮጵያን የማፈራረስና የማዳከም ሌላው እኩይ ተግባሩ ነው። ከጎንደርና ኮሎ ግዛቶች ወደ ትግራይ ክልል እንዲካለል የተደረጉ መሬቶችም የወያኔ ታላቋን ትግራይን የመገንባት ድብቅ ሴራው አካል ነው። እንግዲህ ኢትዮጵያ ሲባል የቆዳ ስፋትና የግዛት ክልሏ እንዲሁም ህዝቧ ብቻ ናቸው። ወያኔ መስዋዕትነት ከፍሎ ለዚያ በቃን እንጂ ምን በደለ ለሚሉን ወያኔ የተፈጠረው ኢትዮጵያን ለማጥፋትና ለማፈራረስ እንጂ ለሌላ እንዳልሆነ ከዚህና ከነዚህ የበለጡ ማስረጃዎችን ማቅረብ አይቻልም። የወያኔ ታጋዎች ኤርትራን ከኢትዮጵያ በማስገንጠል ኢትዮጵያን ባህር በር አልባ በማድረግ የኢትዮጵያን አካል ለሱዳን እየቆረሱ በመስጠት ከሆነ ህይወታቸው ያለፈው ሞት እንጂ መስዋዕትነት ሊሆን አይችልም። ህዝብ የሀገር ሉና ዋልታና ማገር ነው። ህዝብ ያለ ሀገር፣ ሀገርም ያለ ህዝብ የማይታሰቡ ነገሮች ናቸው። ወያኔ ኢትዮጵያን አካላዊ መጠን ለማጨማደድና ለማዳከም እንቅልፉናቸው እንደሰራ ሁሉ የህዝቧንም ሉና ከፈተና ውስጥ የሚያስገቡ በርካታ ጥረቶች ተደርገዋል። የመከፋፈልና የእርስ በርስ ግጭቶች መቆስቆስ ዋነኛ በህዝብ ላይ የተነጣጠረ ተግባር ነው። በቋንቋ፣ በጎሳ፣ በሃይማኖት ወዘተ ኢትዮጵያውያንን እየከፋፈለ አጋጭቷል። በርካታ ግጭቶችን መርቷል። በአማራውና ኦሮሞ መካከል የጥላቻ መርዝን በመርጨት አጫርሷል። አኝዋክና ኒውር፣ ኦሮሞና ሶማሌ፣ አፋርና ይሳ፣ አማራና ቅማንት ወዘተ የወያኔ የግጭት ኢላማዎች ተጠቃሾች ናቸው። ወያኔ የትግራይን ህዝብም ከሌላው የኢትዮጵያ ህዝብ እንዲለያይ ያላደረገው ጥረት የለም። ወያኔ በቀጥታም ይሁን በተዘዋዋሪ መንገድ የኢትዮጵያን ህዝብ በተለያዩ መከፋፈያ መንገዶችን በመምረጥ መንግስታዊ መዋቅሮቹን ሳይቀር ተጠቅሟል። ወያኔ መንግስታዊ አካል ሆኖ ለምን ህዝብን በቋንቋ፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ
ያጫርሳል የሚል የዋህ ጥያቄዎች በብዙዎች ሲነሳ ይደመጣል። መልሱ ባጭሩ ወያኔ በህዝብ መፈቃቀርና መተሳሰብ ህልውና ስለማይኖረው ነው የሚል ይሆናል። በሌላ በኩል የህዝቦች መፈቃቀር መቻቻል እንዲሁም መተባበርና መተሳሰብ የዲሞክራሲ እሴቶች ናቸው። ወያኔ ደግሞ ጸረ ዲሞክራሲ ነው። ስለዚህ የዲሞክራሲ እሴቶች በህዝብ ውስጥ መስረጽ እንደሌለባቸው በጽኑ ያምናል። ስለዚህ ያጠፋቸዋል። በኢትዮጵያ ህዝብ መካከል ጥላቻና ለመግባባት መፈጠር የወያኔ አጭር ጊዜ እቅድ መሰረት የስልጣን እድሜው ማራዘሚያ አድርጎ መጠቀሚያው መሆኑና በረጅም ጊዜ እቅዱ ደግሞ ኢትዮጵያን ለማጥፋትና ለማፈራረስ የሚጠቀምበት ቅድመ ሁኔታው መሆኑን ባንክሮ መረዳት ይገባል። ዛሬ የዜጎች ክብር መዋረድ፣ የሰብአዊ መብቶች መደፍጠጥ፣ የፍትህ ደርዛው መጥፋት፣ የሀብት ክፍፍል ስርዓት ኢፍትሃዊ መሆን ገደብ እያጣ በሄደበት የሰው ልጅ መሰረታዊ መብቶች የሚባሉት የመናገር፣ የመጻፍ፣ የመሰብሰብ፣ የመደራጀት ወዘተ ደብዛቸው በጠፋበት ወቅት ወያኔ ምን በደለ ምን አደረገ ያሉ በየመድረኩ መጮ የህዝብን ንቀት ነው። የወያኔ ጸረ ኢትዮጵያነትና ጸረ ህዝብነት አግጥጦ በወጣበት ወቅት ወያኔ ምን አደረገ ብሎ ማሳመን የሚቻልበት ሁኔታ የለም።
Para que